Voice of America.
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጳጉሜ 3 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
የዚህ ምሽት አስተናጋጆቻችሁ እኔ አዳነች ፍስሐዬና
እኔም ሰሎሞን አባተ ነን።
በቅሊንጦ ማረሚያ ቤት ቅዳሜ ዕለት በደረሰው የእሳት ቃጠሎ ጉዳት ያልደረሰባቸው እስረኞች ስም ዝርዝር የማረሚያ ቤት ሰራተኞች ስብሰባው ላይ እንዳነበቡላቸው የታሳሪ ቤተሰቦች ተናግረዋል።
ሊስቱ ወጣ፣ ለሁሉም ሰው ተነበበ። ስራ በጣም ስለበዛብን ቅዳሜ ጧት መጣችሁ ማየት ትችላላችሁ አሉ።
ይህን ያህል ቀን ቆይቶ እዚሁ ናቸው ያሉ በማለታቸው እኔ በጣም አዝኛለሁ።
ከእስረኞች ቤተሰቦች የሁለቱን አስተያየት ነው የሰማችሁት። በአብይ ርዕስ ዘገባ አለን። ዓለም አቀፍ መርማሪዎች ወደ ሀገር እንዲገቡ የአፍሪካ ሕብረት ላቀረበው ጥያቄ መንግሥት መልስ ሰጥቷል።
ሀገራችን የተፈራረመቻቸውን አጠቃላይ ዓለም አቀፍ ሕጎችን መሠረት በማድረግ ማጣራት የሚችል እንደ ሀገር ገለልተኛ ተቋም ጭምር ነው እንደ ሀገር ያለንና የኢትዮጵያ ሰብአዊ መብት ኮሚሽን ከዚህ ቀደምም ግራስ ሩቱ ላይ ወርዶ በማጣራት በመፈተሽ ፋክቶችን ያወጣበት ሁኔታ ነው ያለው።
አቶ መሐመድ ሰይድ የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት ቃል አቀባይ ናቸው። ዘገባው በመጽሔት ይቀርባል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን። የኢትዮጵያ መንግሥት የጸጥታ ኃይሎቹ በኦሮሚያና በአማራ ክልሎች እና በሌሎችም አካባቢዎች የሚወስዷቸውን ከመጠን ያለፉና አስፈላጊ ያልሆኑ እስከ ግድያ የሚደርሱ እርምጃዎቻቸውን በአስቸኳይ እንዲያስቆም ጥሪ እንዲተላለፍለት የሰብአዊ መብቶች ተሟጋች የሆኑ ተቋማትና ቡድኖች ዛሬ ጠየቁ። 15 ዓለም አቀፍ ድርጅቶችና ተቋማት ለተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት ባስገቡት ደብዳቤያቸው ካሰፈሯቸው 6 ጥያቄዎች መካከል መንግሥቱ በተቃውሞዎች ወቅትና ከዚያም በኋላ በዘፈቀደ ያሰራቸውን ጋዜጠኞች፣ የሰብአዊ መብቶች ተሟጋቾች፣ የተቃዋሚ ፖለቲካ ድርጅቶች መሪዎችና አባላት እንዲሁም በሰልፎች ላይ የተሳተፉትን ያለ ድርድርና በአፋጣኝ እንዲፈታ ምክር ቤቱ የኢትዮጵያን መንግሥት እንዲጠይቅ አሳስበዋል። በተጨማሪም የተባበሩት መንግሥታት ድርጅት ልዩ ምርመራ ቡድኖች ወደ ሀገሪቱ እንዲገቡ ለቀረቡለት ጥያቄዎች መንግሥቱ አዎንታዊ መልስ እንዲሰጥ እንዲሁም ዓለም አቀፍ የሆነ ጥልቀት ያለው ነጻና ከወገንተኝነት የጸዳ ግልጽ ምርመራ እንዲካሄድ ፈራሚዎቹ ድርጅቶች አሳስበዋል። በሀገሪቱ ውስጥ ለተፈጸሙ የሰብአዊ መብቶች ረገጣዎች ተጠያቂ ናቸው የሚባሉ ዓለም አቀፍ ሕግጋትንና ደረጃዎችን በጠበቀ ሁኔታ እንዲጠየቁና በነጻ ፍትሕ እንዲዳኙ ማረጋገጫ እንዲሰጥ የሚሉና ሌሎችም ጥያቄዎች ለመንግሥታቱ ድርጅት የሰብአዊ መብቶች ምክር ቤት ዛሬ ያስገቡት ድርጅቶች ጠይቀዋል። ደብዳቤውን የፈረሙት አምነስቲ ኢንተርናሽናል፣ ኢትዮጵያ ውስጥ ለሰብአዊ መብቶች መከበር የሚሟገቱ ማኅበር ሲቪከስ በሚል ምሕፃር የሚጠራው የዓለም የዜጎች ተሳትፎ ጥምረት፣ የሲቪል መብቶች ዘቦች እንዲሁም ለዘቦች ዘብ ቁሙ የሚባለው ተቋም፣ የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብቶች ተሟጋቾች ፕሮጀክት፣ የኢትዮጵያ ሰብአዊ መብቶች ፕሮጀክት፣ የሰብአዊ መብቶች ዓለም አቀፍ ፌዴሬሽን፣ የሰብአዊ መብቶች ተነሳሽነት ድርጅት ፍሪደም ሃውስ፣ የግንባር መስመር ተከላካዮች፣ የደህንነት ጥበቃ ዓለም አቀፍ ደህንነት፣ ሂዩማን ራይትስ ዋች፣ የሰብአዊ መብቶች ዓለም አቀፍ አገልግሎት፣ ድንበር የለሽ ሪፖርተሮች፣ የስቃይ አያያዝ ተቃዋሚ ዓለም አቀፍ ድርጅት ናቸው። ኢትዮጵያ የሰብአዊ መብቶች ምክር ቤቱ አባልና ምክትል ፕሬዚደንት በመሆኗ የሰብአዊ መብቶችን ጥበቃ ከፍተኛ ደረጃ ልታሟላ የሚጠበቅበት አገር መሆኗን የሚያስታውሰው ይህ ጥያቄ በመንግስታቱ ድርጅት ጠቅላላ ጉባኤ ውሳኔ 60 ህዝባር 251 ኦፒ 9 መሠረት ሙሉ በሙሉ መተባበር እንደሚኖርባት ያሳስባል። ደብዳቤው በሀገሪቱ ውስጥ ተፈጽመዋል የሚላቸውን ግድያዎችና እስራቶችን ቦታና ሁኔታ ይናገራል። የኢትዮጵያን መንግሥትና የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤትን ምላሾች ለማግኘት ጥረቶች እያደረግን እንገኛለን። ተጨማሪና ዝርዝር ዘገባ በነገው ምሽት እናቀርባለን።
የደቡብ ሱዳን የፖለቲካ ተቃዋሚዎች የዩናይትድ ስቴትስ ባለሥልጣኖች የቀድሞው የሀገሪቱ ምክትል ፕሬዚዳንት ወደ ሀገራቸው እንዳይመለሱ ያቀረቡትን ሐሳብ አልተቀበሉም። የሱዳንና የደቡብ ሱዳን ልዩ የዩናይትድ ስቴትስ ልዑክ የሆኑት አምባሳደር ዶናልድ ቡዝ ትላንት በአሜሪካ የሕግ መምሪያ ምክር ቤት በውጭ ጉዳይ ኮሚቴ ቀርበው በሰጡት መግለጫ በሀገሪቱ አለመረጋጋት በመቀጠሉ ባለፈው ሐምሌ ወር ላይ ከሀገራቸው የሸሹት ሪያክ ማቻር መመለስ የለባቸውም ብለዋል። ከዚያ በኋላ ደግሞ አምባሳደሩ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ የደቡብ ሱዳን ፕሬዚደንት ሳልቫኪርና ማቻር ስለማይተማመኑ በዓለም እጅግ አስከፊ ከተባሉት አንዱ የሆነ ሰብአዊ ቀውስ ተፈጥሯል ብለዋል። ሳልቫኪርና ማቻር አብረው ሊሰሩ እንደማይችሉ ግልጽ ነው። ሁለቱ ሰዎች ስለማይተማመኑ የጸጥታ ኃይሎቻቸውን በመዲናይቱ እስካሰፈሩ ድረስ የጸጥታ ኃይሎቹ በከተማይቱ አብረው ሊኖሩ እንደማይችሉ አረጋግጠዋል ብለዋል አምባሳደር ቦዝ። ጁባ ላይ ውጊያ የተነሳውም በዚያ ምክንያት ነበር። ወደ ግጭት እንዲመለሱም አንፈልግም ሲሉ አምባሳደሩ አክለዋል። ሪት ሞቻንግ የተባሉ በሰሜን አሜሪካ የተቃዋሚው ኃይል ተወካይ በአምባሳደር ቦዝ አባባል ደስተኛ እንዳልሆኑ ገልጸዋል። አባባላቸው የሰላም ስምምነቱን መፍረስ ይደግፋል ብለዋል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሜሪካ ከደቡብ ምስራቅ እስያ ክልል ሕዝብ ጎን መቆሟን እንደምትቀጥል ለአካባቢው ሀገሮች መሪዎች ግልጽ ማድረጋቸውን ዛሬ አመልክተዋል። ፕሬዚደንት ኦባማ የፊታችን ጥር አጋማሽ ላይ በሚያበቃው የሥልጣናቸው ዘመን በደቡብ ምስራቅ እስያ የዩናይትድ ስቴትስ ፖሊሲ ሚዛን ማስተካከል ቅድሚያ እንደሚሰጠው ገልጸዋል። የሚተካቸው ሰውም እንደሚቀጥልበት ተስፋ እንዳላቸውና እንደሚጠብቁም ጠቁመዋል ፕሬዚደንቱ። ሪፖርተራችን ሪቻርድ ግሪን ያጠናቀረው ዘገባ አለ፣ አዲሱ አበባ ያቀርበዋል።
ፕሬዚዳንት ኦባማ ዛሬ ላኦስ ቬትናም ውስጥ ባደረጉት ንግግር ፒዮንግያንግ ስለ ኒኩለር መሳሪያዋ ለመደራደር ወደ ውይይት ጠረጴዛ እስከምትመለስ ድረስ ዩናይትድ ስቴትስ የኢኮኖሚ ቅጣቷን ትቀጥላለች ብለዋል።
ከፒዮንግያንግ ጋር ፍጥጫ ውስጥ ለመግባት ሰበብ ፈልገን አይደለም። ሆኖም ሀገሪቱ ዓለም አቀፋዊ ግዴታዋን እንድትወጣ ዲፕሎማሲ ያስገድዳታል። አገሪቱ ግን እነዚህን ዓለም አቀፍ ግዴታዋን ወደ ጎን ከመተዋን በላይ ወደፊትም ቢሆን ምንም አዲስ የውይይት ሰነድ ቢቀርብላት የመደራደር ፍላጎት አታሳይም።
ፕሬዚዳንት ኦባማ ይህን የተናገሩት በደቡብ ምስራቅ እስያ ጉብኝታቸው ማብቂያ ላይ ሲሆን 10 አባላት ባሉት የደቡብ ምስራቅ እስያ አገሮች ጉባኤ ላይ ተገኝተዋል። በዚያ ጉባኤ ላይ ባደረጉት ንግግርም ቻይና በደቡብ ቻይና ባህር የድንበር ይገባኛል ጥያቄ ማቅረብ እንደማትችል ባለፈው ሐምሌ ወር ዓለም አቀፍ ሸምጋይ አካል ያሳለፈውን ውሳኔ አስታውሰዋል። በቀረው የፕሬዚዳንትነት ጊዜያቸውም አገራቸው ለደቡብ ምስራቅ እስያ አገሮች ፖሊሲ ቅድሚያና ትኩረት እንደምትሰጥ ተናግረዋል።
ፕሬዚደንት ባራክ ኦባማ የፊሊፒንስ ፕሬዚደንት ሮድሪጎ ዱተርቴ የተናገሩት ነገር ዩናይትድ ስቴትስ ከሀገሪቱ ሕዝብ ጋር ባላት ግንኙነት ላይ ተጽዕኖ አይኖረውም ብለዋል። ሁለቱ መሪዎች ትላንት ለላኦስ በተደረገው የደቡብ ምስራቅ እስያ ሀገሮች የእራት ግብዣ ላይ ለአጭር ጊዜ በተገናኙበት ወቅት ለሰላምታ እንደ ተጨባበጡ ኦባማ ተናግረዋል። ዱተርቴ በሕገ ወጥ ሱስ አስያዥ መድኃኒት ንግድ በተሰማሩ ሰዎች ላይ በወሰዱት ከባድ እርምጃ ምክንያት ፕሬዚደንት ኦባማ እንዳይነቅፏቸው ሲያስጠነቅቁ ፕሬዚደንት ኦባማን የውሻ ልጅ ብለዋቸዋል። በዚያ ምክንያትም ባለፈው ረቡዕ በላኦስ ከዱተርቴ ጋር ለመነጋገር ይዘውት የነበረውን ቀጠሮ ሰርዘዋል። ዱተርቴ ወደ ኋላ ጸጸታቸውን ገልጸዋል። ዱተርቴ በሕገ ወጥ ንግዱ ላይ በከፈቱት ዘመቻ ካለፈው ነሐሴ ወር አንስቶ 2000 ሰዎች ሞተዋል። ፕሬዚደንት ኦባማ አያይዘውም ዱተርቴ እንዲህ አይነቱን አነጋገር በርዕሰ ሊቃነ ጳጳሳቱ ላይ ሳይቀር ደጋግመው የሚጠቀሙበት ስለሆነ በእኔ በግሌ ላይ ያነጣጠረ አድርጌ አልወስደውም ብለዋል። ይልቁንስ የእኔና የእሳቸው ቡድኖች ስለ ተለያዩ ጉዳዮች ለመነጋገር እንዲገናኙ ሐሳብ አቅርቤያለሁ ብለዋል ፕሬዚደንት ኦባማ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ላኦስ ሆነው ዶናልድ ትራምፕ የዩናይትድ ስቴትስ ጦር ኃይሎች ጠቅላይ አዛዥ የመሆን ብቃት የላቸውም ብለዋል። ፕሬዚደንቱ ይህን ያሉት በሀገሪቱ ሪፐብሊካን ፓርቲውን ወክለው ለፕሬዚደንትነት የሚወዳደሩት ትራምፕ የሩሲያው ፕሬዚደንት ቭላዲሚር ፑቲን ከኦባማ የተሻሉ መሪ ናቸው ላሉት ምላሽ በሰጡበት ወቅት ነው። እኚህ ሰውዬ የዩናይትድ ስቴትስ ፕሬዚደንት የመሆን ብቃት የላቸውም፣ በተናገሩ ቁጥር ብቃት እንደሌላቸው ራሳቸው ያረጋግጣሉ ብለዋል ፕሬዚደንቱ። ትራምፕ ትናንት ምሽት ላይ በአገር አቀፍ ደረጃ በታየ የፕሬዚደንታዊ ተወዳዳሪዎች መድረክ ላይ ወይም የሀገሪቱ የጦር ኃይሎች ጠቅላይ አዛዦች መድረክ ተብሎ በሚጠራው ስፍራ ቀርበው ፑቲን ከፕሬዚደንታችን በጣም የተሻለ መሪነትን አሳይተዋል ብለዋል። ዲሞክራቲክ ፓርቲውን ወክለው የሚወዳደሩት ሂለሪ ክሊንተን ደጋፊ የሆኑት ፕሬዚደንት ኦባማ አንድ ፕሬዚደንት የሚናገረውን ማወቅ ይኖርበታል፣ የምትናገረው ነገር ታስቦበት የሚወጣና ሊተገበርም የሚችል ፖሊሲን የሚያንጸባርቅ መሆን አለበት ብለዋል።
አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 በ12110 በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጳጉሜ 3 2008 ዓ ም ምሽት ፕሮግራም ነው።
በቅሊንጦ ማረሚያ ቤት የተገደሉ እስረኞች አስከሬን ምርመራ ተደርጎበት የአሟሟታቸው ሁኔታ እንዲጠራና ውጤት ለሕዝብ በአስቸኳይ እንዲገለጽ በለንደን ከተማ የሚኖሩ ኢትዮጵያውያን ዛሬ ጠዋት በዚያ ለሚገኘው የኢትዮጵያ ኤምባሲ ጥያቄ ማቅረባቸውን ገለጹ።
ሊያናግሩን ፈቃደኛ አልነበሩም። አምባሳደሩም የተመለከባቸው የህይወት ሰራተኞች መልእክቱን አድርሰው እነሱ ወደ ታስራን ተመልሶ መልስ ሊነግሩን አልቻሉም። ማንም አላናገርም።
አቶ ደረጀ ደስታ ይባላሉ። ከተቃውሞ አቅራቢዎቹ አንዱ ናቸው። አንድ ስማቸውን መግለጽ ያልፈለጉ የኤምባሲው ሰራተኛ ለሕገ ወጦች ምላሽ መስጠት አስፈላጊ አይደለም ብለዋል ለአሜሪካ ድምፅ። ዝርዝሩ በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ቅዳሜ ነሐሴ 28 ቀን በቅሊንጦ ማረቢያ ቤት በደረሰው የእሳት ቃጠሎ ጉዳት ያልደረሰባቸው እስረኞች ስም ዝርዝር ዛሬ እንደተነገራቸው ቤተሰቦች ለአሜሪካ ድምፅ ተናገሩ። በዝርዝሩ ውስጥ የሟቾች ማንነት እንዳልተካተተ ቤተሰቦች ጨምረው ገልጸዋል። የኢትዮጵያ መንግስት በእሳቱ 23 ሰዎች እንደሞቱ ይፋ ማድረጉ ይታወሳል። ጽዮን ግርማ ዝርዝር አላት።
በቅሊንጦ ማረሚያ ቤት ቃጠሎ ከደረሰ ዛሬ አምስተኛ ቀኑን አስቆጥሯል። የታሳሪ ቤተሰቦች ቤተሰቦቻቸው ያሉበትን ሁኔታ ማወቅ ባለመቻላቸው ከፍተኛ ሐዘንና ጭንቀት ውስጥ መግባታቸውን ሲገልጹ እንደነበርም ይታወሳል። በዛሬው ዕለት ከጠዋቱ 2 ሰዓት ተኩል ጀምሮ እስከ ቀኑ 11 ሰዓት ድረስ በቅሊንጦ፣ በዝዋይና በሸዋሮቢት እስር ቤቶች የሚገኙ እስረኞች ስም ዝርዝር ቅሊንጦ ተገኝተው እንደተነበበላቸው ቤተሰቦች ይናገራሉ። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ እናት ወይዘሮ ሙጪት ተካ ልጃቸው በህይወት መኖሩን ከተነበበው ስም ዝርዝር ውስጥ ማረጋገጣቸውን ገልጸዋል።
ሊስቱ ወጣ፣ ለሁሉም ሰው ተነበበ። ስራ በጣም ስለበዛብን ቅዳሜ ጠዋት መጣችሁ ማየት ትችላላችሁ አሉ። በቃ ሲነበብ ብድግ እያለ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። እኔም ቶሎ ነበር የተነበበ፣ እግዚአብሔርን አመስግኜ ወደ ቤት መጣሁ።
ከእስር ቤቱ ፊት ለፊት ባለ ሜዳ ላይ የሚመጣውን ሰው በአንድ ላይ የሰበሰቡ የእስረኛውን ዝርዝር በንባብ እንደሚያሰሙ የገለጹት ሌላዋ የታሳሪ ቤተሰብ ወይዘሮ አሰለፈች ሙላት ሲሆኑ ባለቤታቸው የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ደጀኔ ጣፋ እዛው ቅሊንጦ ውስጥ እንደሚገኙ እንደተነገራቸው ለአሜሪካ ድምጽ ተናግረዋል። ዝርዝሩ ለማንበብ ባይመችም ስም ዝርዝር መለጠፉንም ጨምረው ገልጸዋል።
የደጀኔ ጓደኞች አሉ እንግዲህ፣ አቶ በቀለም አንድ ላይ ናቸው። አቶ በቀለ ጉርሜሳ፣ ዴቢሳም አለ፣ ከበደ ዘመዳም አለ፣ ደጀኔም ደስታም አሉ። እንግዲህ ከእነሱ ውስጥ ሁለት ሰው ብቻ ነው ወደ ሩዋዊ የተወሰዱት ከበደና ደስታ ብቻ ናቸው። አንድ ሰው ብቻ ነው አቶ ሲያለቅስ ፖሊስ ወስዶት ሄደ። አንድ ሴት ናት እሷም።
ወይዘሮ አሰለፈች ምናልባት ለሟች ቤተሰቦች በየግል ተነግሯቸው ሊሆን እንደሚችል ጥርጣሬያቸውን ሰንዝረው በዛሬው ዕለት ቂሊንጦ ሰው ጠፍቶበት ሲፈልግ ከአንድ ሰው በላይ እንዳልተመለከቱ ተናግረዋል። ባለቤታቸውን እስካሁን ባይናቸው ማየት ባለመቻላቸውም ቅሬታ እንዳደረባቸው ገልጸዋል።
ይህን ያህል ቀን ቆይቶ እዚሁ ናቸው ያሉ በማለታቸው እኔ በጣም አዝኛለሁ። ደግሞ ምን አይነት ሁኔታ ውስጥ እንዳሉ ራሱ አናውቅም፣ መኖራቸው ራሱ ማለት ነው። ምክንያቱም ምግብም አላስገባንም፣ እዚህ የሉም ብለው ሌላ ቦታ ስንፈልጋቸው ነበር። ዛሬ ደግሞ መልሰው እዚህ ናቸው አሉ። እንግዲህ ምን አይነት ሁኔታ ውስጥ እንዳሉ የሚያውቁ እነሱ ብቻ ናቸው። ያው ቁጭ በሉ ነው የሚሉት። ያው ይቀመጣል። ብዙ ሰራዊት አለ፣ ብዙ ፌዴራል ፖሊስ አለ። እንግዲህ መትረፋቸውንም ለመናገር ይሄ ሁሉ ሰራዊት ካለ ሌላ ችግርም ያለ ነው የሚመስለኝ። እንግዲህ በህይወት ካሉም ይሄ ሁሉ ሰራዊት መብዛቱ እዛ ቦታ ላይ ደግሞ ሌላ አይነት ስጋት የሚፈጥር መሰለኝ እና በጣም እንትኑ ሁኔታው ማለት ነው። አሉ ግን አሉም ባሉት እንደ ድሮ አይነት ድሮ ባለው አይነት መንገድ ቢያገናኙና ብናያቸው ጥሩ ነበረ። በርቀትም ቢሆን በግቢ ውስጥ እዚህ ያሉ የተባሉትም ቢያሳዩን ጥሩ ነበረ።
በትናንትናው ዕለት ለሀገር ውስጥ መገናኛ ብዙሃን ይህንኑ በማስመልከት መረጃ የሰጠው የፌዴራል ማረሚያ ቤቶች አስተዳደር በዕለቱ ከተፈጠረው የእሳት አደጋ ጋር በተያያዘ ታራሚዎቹ ወደ ተለያየ እስር ቤት መዛወራቸውን የታራሚዎቹ ቤተሰቦችና ወዳጆች ዛሬ በቂሊንጦ ተገኝተው እንዲጠይቁ መግለጹ ይታወሳል። ማረሚያ ቤቱ መንግስት በዚህ ቃጠሎ ሕይወታቸው ማለፉ ስለተገለጸው 23 ሰዎች ማንነት ያለው ነገር የለም። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለአሜሪካ ድምጽ በሰጡት ቃለ ምልልስ እስካሁን የሶስት ሟቾችን ማንነት እንዳወቁና ቀሪዎቹ ማን እንደሆኑ ለማወቅ እንዳልቻሉ ተናግረዋል። የታሳሪ ቤተሰቦች ባለፉት 5 ቀናት አብሮን ለተጨነቀው ሁሉ ምስጋናን አድርሱልን ብለዋል።
ጽዮንን አመሰግናለሁ ለዘገባው። ተከታዩ ዘገባም እዚያው በቂሊንጦ ጉዳይ ላይ ያቆየናል። በቂሊንጦ ማረሚያ ቤት ከደረሰው ቃጠሎ በኋላ ለመጀመሪያ ጊዜ በሕይወት ያሉ ታራሚዎች የት እንደሚገኙ መረጃ ተሰጥቷል። ታዋቂ የተቃዋሚ ፖለቲካ ፓርቲዎች አመራር አባላት የሆኑና የነበሩ እስረኞችም በሕይወት እንዳሉ ታውቋል። ሕይወታቸው በአደጋው ካለፈ መካከል የጥቂቶቹ አስከሬን ለቤተሰቦቻቸው መሰጠቱ ተገልጿል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው።
የቂሊንጦ ማረሚያ ቤት በቃጠሎ ጉዳት ከደረሰበት በኋላ እስከ ዛሬ ዕለት በዚያ ስለነበሩ ታራሚዎች ቤተሰብ ምንም መረጃ ሳያገኝ በመቆየቱ ብዙዎቹ ሐዘናቸውን ሲገልጹ ቆይተዋል። በዛሬ ዕለት ታራሚዎቹ ማን የት እንዳለ መረጃ ይሰጣል የሚል ጭምጭምታ ተሰምቶ እንደነበረ ለቪኦኤ የገለጹት የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዛሬ በስፍራው ምን አይነት አሰራር እንደነበረም ዘርዝረዋል።
እኛ እንዳሰብነው ማረሚያ ቤቱ በአጠቃላይ የሞቱትን በሕይወት ያሉት የት እንደተመደቡ የትኛው ማረሚያ ውስጥ እንደሚገኙ በአጠቃላይ ሕዝብ በሚያይበት ወይም የታራሚ ቤተሰቦች ጠያቂዎቹ የሚጠይቁበት ቦታ በግልጽ በሰሌዳ ላይ የሚወጣ መስሎን ነበር። ነገር ግን ጠዋት ሲገድ እያንዳንዱ ሰው ጠያቂ ተራ ወረፋ እንዲይዝ ነበር የተደረገው። በወረፋው መሰረት ወደ ውስጥ ከገባ በኋላ በንባብ ነበር የሚሰማው።
ከኦፌኮ አመራር አባላት መካከል 4ቱ በእስር ላይ እንደሚገኙ የታወቀ ነው። ከእነሱ መካከል ሁሉም አሉ ማለት ነው? ይነግሩኛል ስማቸውን።
በህይወት መኖራቸውን የተነገረን የስራ አስፈጻሚ ኮሚቴ አባላችን አንደኛው አቶ በቀሌ ገርባ፣ ሁለተኛው አቶ ደጀኔ ጣፋ፣ ሶስተኛው አቶ ደስታ ድንቃ፣ አቶ ጉርሜሳ አያኖ፣ አቶ አዲሱ ቡላላ እና ደረጀ መርጋ መኖራቸውን አረጋግጠናል።
ሌሎች አባሎቻችሁ የት እንዳሉ አታውቁም? አሁን
ሌሎቹ አባሎቻችን እንግዲህ በጣም ብዙ ናቸው። በአጠቃላይ ቁጥራቸው ከፍ ያለ እንደመሆኑ መጠን እነዚህን ከላይ ያሉትን ማጣርተናል። ሌሎቹንም ደግሞ ቤተሰብ ጋር ለመድረስ እንግዲህ ኢንፎርሜሽን ከሰጡን ሰዎች አግኝተናል። የተመደቡበትንም ቦታ አውቀናል።
አባሎቻችሁና እነዚህ የታወቁት የድርጅቱ አመራር አባላት የት የት ነው የተመደቡት?
አቶ በቀሌ ገርባ፣ ደጀኔ ጣፋ፣ ጉርሜሳ አያኖ፣ አዲሱ ቡላላ እዚሁ ቂሊንጦ እንዳሉ ተረድተናል። ሁለቱ ደስታ ድንቃ እና ደረጀ መርጋ፣ ሌሎቹ የእኛ አባላት ወደ ባቱ እና ሌሎች ማረሚያ ቤቶች እንደሄዱ ነው የተነገረን።
በሌላ በኩል ደግሞ የመላው ኢትዮጵያ አንድነት ድርጅት መኢአድ በዚያ የሚገኙ አባላቱን በተመለከተ የድርጅቱ ምክትል ፕሬዚዳንት አቶ ሙልጌታ አበበ ይህን ብለው ነበር።
ደሳ ካተሎ የተጀመረው ጧት ነው። እኛ እንኳን የሰማነው 4 ሰዓት ምናምን አካባቢ ነው። በዚያን ጊዜ ይሄ ሁሉ ጉዳት ሳይደርስ መቆጣጠር የሚቻልበት ሰዓት ነው። ስረኞች አይተኙም፣ ቢያንስ ለሽንት የሚወጡበት ሰዓት ነው። ማምለጥ መትረፍ የሚችሉበት ከአደጋው ሊተርፉ የሚችሉበት አጋጣሚ፣ ተረባርበው ሊያድኗቸው የሚችሉበት አጋጣሚ ነበር። በዛን ወቅት ላይ አደጋው ይህን ያክል ሰፍቶ ተለጥጦ በሁለት 10 አሃዞች የሚቆጠር ሰው መሞት አልነበረበትም። 23 ሰው ሞቶብኛል ብሎ መንግስት ሲያምን ወይም መግለጫ ሲሰጥ በወቅቱ የእሳት አደጋው የነበረውም የጸጥታ ኃይል እስረኛውን የሚድንበት መንገድ መፍጠር ይችል ነበር። ያ መንገድ ምንድን ነው? እሳቱን ኮንትሮል ሊያደርጉ ይችሉ ነበር። ለዚህ ነው እሳቱ ብቻ ያደረሰው ችግር ነው ወይ ብሎ ጥያቄ ውስጥ የሚከተው።
የኦፌኮ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ለቪኦኤ በስልክ እንደገለጹት በአደጋው ሕይወታቸው አልፈዋል ከተባሉት 3 አስከሬኖቻቸው ለቤተሰብ ተሰጥቷል።
ታሳሪዎች ከዛ ውስጥ በሕይወት የተለዩ አሉ። አንደኛው ደበሳ ገለታ ምዕራብ ሸዋ በብቺ ላይ፣ ከበደ ፈይሳ ጀልዱ ላይ፣ ደበሌ አበራ የሚባሉ 3 ታሳሪዎች በሕይወት የሌሉ ነው። አስክሬናቸውም ለቤተሰብ የተሰጠ መሆኑን ተረድተናል።
እነዚህ ተገደሉ ከተባሉት ወይም ሞቱ ከተባሉት 23 መካከል የሚገኙ ናቸው።
ከ23 መካከል እነዚህ 3 አስክሬናቸው ለቤተሰብ አሁን ለምሳሌ ከበደ ፈይሳ ትላንት በአዲስ አበባ ፖሊስ ኮሚሽን በዛ በኩል ለቤተሰብ ተጠርቶ ቤተሰብ የቅርብ ዘመድ ቀርቦ አስክሬኑ እንደተሰጠ ነው የተረዳነው። 2 እንደዛው ናቸው። የተቀሩትም እንደዛው ለቤተሰብ እንደተሰጡ ነው።
አቶ ሙላቱ ገመቹ ይህ መረጃ እስከ ዛሬ ድረስ መጠናቀር አለመቻሉን ነቅፈው በመንግስት በኩል ያለውን ደካማ የአስተዳደር አፈጻጸም የሚያመለክት ነው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበረ። የተከበራችሁ አድማጮች፣ አልፎ አልፎ የድምፅ መዘግየት ቢያጋጥማችሁ በኮምፒውተር ችግር ምክንያት እየተፈጠረ ያለ በመሆኑ በቅድሚያ ይቅርታ እንጠይቃለን። እየተስተካከለ ወዲያ ይተላለፍላችኋል። የትንታኔው መጽሔት ይቀጥላል።
የኢትዮጵያ መንግስት በተቃውሞዎች ወቅት ተፈጸሙ የተባሉ የሰብአዊ መብቶች ጥሰቶችን ሙሉ በሙሉ እንዲያጣራ ወይም ለአህጉራዊና ዓለም አቀፋዊ ድርጅቶች ያልተገደበ የማጣራት ፈቃድ እንዲሰጥ የአፍሪቃ የሰብአዊና የሕዝቦች መብቶች ኮሚሽን ጥሪ አቀረበ። በእነዚህ የተቃውሞ እንቅስቃሴዎችና ግጭቶች ወቅት ጉዳት የደረሰባቸው የተሟላ ካሳና ማቋቋሚያ ማግኘታቸውን እንዲያረጋግጥም ኮሚሽኑ ጠይቋል። የኢትዮጵያ መንግስት በሰጠው ምላሽ አህጉራዊም ሆነ ዓለም አቀፋዊ ቡድኖች እንደማይጋበዙ ይፋ አድርጓል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝር ዘገባውን ያቀርባል።
አፍሪካ የሰብአዊና የህዝቦች መብት ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ በመሰል ዓለም አቀፍ ተቋማት የቀረቡ ጥሪዎችን የደገመ ያጠናከረ ነው። ኮሚሽኑ ያለው መልካም ምድራዊ ቅርበትና ከኢትዮጵያ መንግስት ጋር ያለው ግንኙነት ግን ለዚህ መግለጫ የበለጠ ክብደት የሚሰጥ ነው። የአፍሪካን የሰብአዊና የህዝቦች መብት ድንጋጌ ተግባራዊነት ለመከታተል እንደ አውሮፓውያን አቆጣጠር በ1987 የተቋቋመው ይህ ኮሚሽን በተለይ የአህጉሪቱን አገራትና መንግስታት መሰረት አድርጎ የሚንቀሳቀስ ነው። ድንጋጌውን ከፈረሙት አንዱ ደግሞ የኢትዮጵያ መንግስት ነው። እናም ኮሚሽኑ የኢትዮጵያ መንግስት ከዚህ አንጻር ግዴታውን እንዲወጣ ጥሪ አቅርቧል። ባለፉት ወራት በኢትዮጵያ በተካሄዱ የተቃውሞ እንቅስቃሴዎች በመቶዎች የሚቆጠሩ መገደላቸውን፣ ሌሎች ደግሞ መደብደባቸውንና መታሰራቸውን የተመለከቱ ሪፖርቶች እንደደረሱ ታስታውሷል። ዜጎች ማህበራዊ መገናኛዎችን እንዳይጠቀሙ ለማድረግ መንግስት ለ48 ሰዓታት የኢንተርኔት አገልግሎት መዝጋቱ ከደረሱት ሪፖርቶች አንዱ መሆኑንም አመልክቷል። ቀድሞ የኢትዮጵያ የሰብአዊ መብት ጉባኤ ይባል የነበረውና አሁን የሰብአዊ መብት ጉባኤ ወይም ሰመጉ የሚባለው ድርጅት አጣሪዎች መታሰራቸውንም ጠቅሷል። በተለያዩ ድርጅቶች የተጠቀሱ ሌሎች የሰብአዊ መብት ጥሰቶችንም ዘርዝሯል። እነዚህ ሪፖርቶች እውነት መሆናቸው ከተረጋገጠ ደግሞ የኢትዮጵያ መንግስት የአፍሪካ የሰብአዊና የህዝቦች መብት ድንጋጌን 10 አንቀጾች መጣሱን እንደሚያመለክቱ አስታውቋል። ይህንን የማጣራት ስራዎች መሰራት እንዳለባቸው ማሳስቧል። በዚህም መሰረት መንግስት ተፈጸሙ የተባሉ ጥሰቶችን ሙሉ በሙሉ እንዲያጣራ አሊያም ለኮሚሽኑና ለሌሎች ዓለም አቀፍ የሰብአዊ መብት ተቋማት ሙሉ የማጣራት ፈቃድ እንዲሰጥ ያቀርባል። በዚህ ላይ ምላሽ የሰጡት በመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር መሐመድ ሰይድ የውጭ ተቋማት ለማጣራት ተግባር እንደማይጋበዙ ግልጽ አድርገዋል።
የሰብአዊ መብት ጥሰቶች መፈጸም አለመፈጸማቸው ያልተመጣጠነ የኃይል እርምጃ መወሰድ ስላለመወሰዱ የሀገራችንን ህገ መንግስትና ሀገራችን የተፈራረመቻቸውን አጠቃላይ ዓለም አቀፍ ህጎችን መሰረት በማድረግ ማጣራት የሚችል እንደ ሀገር ገለልተኛ ተቋም ጭምር ነው እንደ ሀገር ያለንና የኢትዮጵያ ሰብአዊ መብት ኮሚሽን ከዚህ ቀደምም ግራስ ሩቱ ላይ ወርዶ በማጣራት በመፈተሽ ፋክቶችን ያወጣበት ሁኔታ ነው ያለው። ምንድነው መሬት ላይ የሆነው? ምንድነው መሬት ላይ ተፈጸመው? መነሻው ምን ነበር? በሚልም ጭምር በማየት በመንግስት ወይም በጸጥታ ኃይሉ በኩል የነበሩ ክፍተቶች ምንድናቸው? የተለያዩ ሁከቶች ደግሞ ሲነሱ ሁከቱን ያነሱ አካላትም ጭምር የሚወስዷቸው ኃላፊነቶች ምንድናቸው በሚል ገለልተኛ በሆነ መልኩ ይሄ ነው ሳይል ያ ነው ሳይል በተጨባጭ ችግሮችን አውጥቶ ህዝብን ማዕከል በማድረግ ህገ መንግስቱን ማዕከል በማድረግ ያየበት ሁኔታ ነው ያለውና እንደ ሀገር ስናይ እንግዲህ በተጨባጭ ሀገራዊ ተሞክሮ አለ ማለት ነው።
ኮሚሽኑ ከጠየቃቸው ነገሮች መካከል የታሰሩ ፍትህ እንዲያገኙ ተጠቂዎቹና ቤተሰቦቻቸው ካሳን ጨምሮ የተለያዩ እንክብካቤዎች እንዲደረጉላቸው ይጠይቃል።
የዜጎች አያያዝን በተመለከተ በህግና ህግንን መሰረት ባደረገ መልኩ ነው የሚሆነው። በወንጀል ውስጥ የገባ በጥፋት ውስጥ የገባ ሆም ብሎ ራሱን ወንጀል ውስጥ የከተተ ካለ ህግ በሚለው መሰረት በህግ የሚዳኝ ነው የሚሆነው። ከዛ ውጪ ደግሞ የህገ መንግስቱን ድንጋጌዎች በመጠቀም ቅሬታውን የገለጸ አካል ይሄ ህገ መንግስታዊ መብቱ ነው፣ ህግም ይፈቅድለት ነው። በዚህ ረገድ ሰብአዊና ዲሞክራሲያዊ መብቱ የሚጠበቅበት ሁኔታ ነው የሚኖረውና በዛ ደረጃ ህግ በሚለው ነው ህግ በሚፈቅደው መሰረት ነው የሚፈጸመው ሁሉም ነገር።
በኢትዮጵያ በተካሄዱ የተቃውሞ ሰልፎች ምክንያት ተፈጸሙ የተባሉ የመብት ጥሰቶች በገለልተኛ አካል እንዲጣሩ ቀደም ሲል የቀረቡ ጥሪዎችም ተመሳሳይ ምላሽ ነው ያገኙት። ጉዳዩ በኢትዮጵያ የሰብአዊ መብት ኮሚሽን ሊጣራ እንደሚችል የሚገልጹ ተቃዋሚዎች ግን የኢትዮጵያ የሰብአዊ መብት ኮሚሽን ገለልተኛ ያልሆነና የመንግስትን ስም ለመጠበቅ የሚሰራ መሆኑን ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ በደቡብ ህዝቦች ብሔር ብሔረሰቦችና ህዝቦች ክልል ሆሳዕና በሚገኝ እስር ቤት ካለፈው የእሁድ ጀምሮ የመንግስት ኃይሎች በእስረኞች ላይ ጥቃት እያደረሱ መሆናቸውን ከእስረኞች አንዱ ገልጸውልናል። የመንግስት ኃይሎች ታሳሪዎችን በክፍላችን ቆልፈውብን ጥይትም አስለቃሽ ጭስም ተኩሰው ጉዳት አድርሰዋል ብለውናል። 6 የሚሆኑ የቆሰሉ እስረኞች ወደ ሆስፒታል መወሰዳቸውም ተገልጿል። የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስም 20 የሚሆኑ ሰዎች ተጎድተው ሆስፒታል መወሰዳቸውንና የሞቱም ሊኖሩ እንደሚችሉ መረጃ እንደደረሳቸው አመልክተዋል። ዛሬም እስር ቤቱ ውስጥ ውጥረት መኖሩን፣ እስረኛው ከማረሚያ ቤቱ የሚሰጠውን ምግብና ውሃ መከልከሉንና ለቤተሰብም መጎብኘትም ሆነ ስንቅ ማቀበል እንዳልተፈቀደ ገልጸውልናል። ሁኔታው የተቀሰቀሰው የጥበቃ ኃይሎች እስረኛውን ወትሮ የሚፈቀድለትን ስልክና መደወያ ሲም ካርድ አምጡ ብለው መንጠቅና መፈተሽ ሲጀምሩ መሆኑን ፕሮፌሰር በየነ አክለው ተናግረዋል። ዝርዝር ዘገባውን ቆንጅታዬ ይዘዋለች።
ስማቸው እንዳይጠቀስ የጠየቁን እስረኛው ከእሁድ አንስቶ እየደረሰብን ነው ያሉት ጥቃት እንዴት እንደጀመረ ጠይቄያቸዋለሁ። በአማራና በኦሮሚያ አካባቢ እንደተፈጠረው ያለ ጭቅጭቅና ሁከት ልትፈጥሩ ነው በሚል ነው ታጣቂዎች እስረኛውን መክበብ የጀመሩት ብለዋል።
እሁድ ዕለት ያው አሚልኮ ላይ ነበር፣ እኛ ያው ቸርች ላይ ነበር እና ሁሉም ታራሚ ያው ቸርች ነው የነበረው። አንዱን ታራሚ ፖሊስ ገብቶ ጠራና ሊደበድበው ወደ ውጭ ወሰደ። ታራሚዎች ምንም አላደረገ፣ ምን አድርጎ ነው መልሶ በሚለው እሱ ጥይት መተኮስ ጀመረ። ከዛ ዙሪያ ሁሉ ጥይት ሆነ። ልዩ ኃይል ጠሩት፣ የዞንም ፖሊስ ጠሩት። አይ እንደ ሌላ አካባቢ እንደ ኦሮሚያ እንደ አማራ ጥቂት ሁከት ሊያስነሱ ነው በሚል አሁን መክበብ ጀመረ። ከይሁድ ጀምሮ እና በፍላን ትናንትና የተቋሙ ኃላፊ ገብቶ ችግሩን ነገር በፖሊሱ ችግር እንዳለ ነገር ከዛ በኋላ ይስተካከላል ብሎ በሰላም አድረን ተቆጥረን ወጣን። ወደ ኩርስ በመነድበት ሰዓት እንደገና ተደውሎ ተፈለፉ ተባለ። ፖሊስ እንዳለ ግቢ ውስጥ ገባ። ተፈተሽ እየተፈተሸ ወደ ዶርማችን ገባ። ዶርም ላይ ዘጉ፣ ቁልፍ ዘጉ። እስከ 6 ሰዓት እዛው ቆየን። ጮሃን ማን ይክፈት። ከዛ በኋላ አማስና አስነሳ ነው ብሎ ጥይትና አስለቃሽ ጋዝ በእያንዳንዱ መስኮት እየወረወረ አሁን ህይወታቸውን ማያውቁ ሆስፒታል ሄደዋል። 6 ሰዎች በራሳችን ላይ ውሃ እየደፈን ምን እያደረግን ነው። ይሁድ ለትን 3 ቆስለዋል። ሕክምና ላይ ናቸው፣ ሆስፒታል ላይ ናቸው።
በምንድን ነው የቆሰሉት?
በጥይት እንደመታ ወይም በምን በዱላ ይምታ አናውቀውም። ይህንን ፖሊስ ነው ያቆሰለው።
አሁን እርስዎ ባሉበት ሰዓት ሁኔታው ምንድን ነው? በዚህ ስልክ ሊነጋገሩ መቻሎ ሰላም ተፈጥሮ ነው?
አሁን እያወያያ ነው ያለው የዞኑ ጸጥታ አካል መጥቶ ሁሉም ነገር ችግር ተነግረዋል። ተክላለሁ እያለ ነው ያለው። አሁን ስብሰባ ላይ ናቸው ያሉት። እኔ አሁን ከዘመድ ስልኩን እንትን ብዬ ለዘመዶቼ እንኳን ልደውል ብዬ ነው በዛ በእግረ መንገዱ ስላልኩ።
ምን ያህል እስረኛ ነው ያለው በእናንተ ባላችሁበት ማረሚያ ቤት?
እኔ በሚያድረው ክፍል 280 ነው። በቃ ቆሞ ነው የሚያድረው። በአጠቃላይ ግቢ ውስጥ ያለው ጊዜ ቀጠሮዎች ጋር 1500 ነው ያለው። ከኔ ጋር 3 አባሪ ነው፣ ሌሎችም አሉ። ተቃውሞ ደላላ ተብሎ የታሰሩት ማዕት ናቸው።
በተቃውሞ ደላላ ማለት ምንድን ነው?
ህገወጥ የሰዎች ዝውውር ተብሎ እኔ የአንድ ተቋም ጥበቃ ነበርኩኝ። ጥበቃ ሰራተኛ ልጆች አባት ነኝ። አይን ያልከፈቱ እናስተምራቸው ህጻናት አሉ። ያንን 2007 ምርጫ ላይ ተቃዋሚዎችን ወክሎ ቁጭ ብለዋል ተብሎ ነው።
በክልሉ በስፋት የሚንቀሳቀሰው የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በበኩላቸው በድርጅታዊ መስመር አማካይነት ከአካባቢው ባገኙት መረጃ መሰረት ዛሬም በእስር ቤቱ ውጥረት መኖሩንና እስረኛው ምግብ ተከልክሎ ከቤተሰብም የሚበላው እንዳይመጣለት ተደርጎ የሰብአዊ መብት ረገጣ እየተፈጸመበት መሆኑን አጣርቻለሁ ብለዋል።
እውነታውንም ይህንን ግጭት የቀሰቀሱ ፖሊሶች ናቸው። ጠባቂዎቹ ለታሳሪዎቹ ስልኮች ሁሉ እንዲያስገቡ፣ ሲም ካርዶች ሁሉ እንደሚያስገቡ ፖሊሶች ይታወቃል፣ ከዚህ በፊት ባለው አሰራር ማለት ነው። በአሁኑ ጊዜ ኢትዮጵያ ውስጥ ሁኔታዎች ተቀይረዋል። እዚህ ቅሊንጦም ፍንዳታ፣ ሌላም ጋር ችግሮች የመኖሩ ነገር አሳሰበን ይሉና እስረኛውን የያዛችሁትን ስልክ ሁሉ አስረክቡ የሚል ዘመቻ ይገባሉ ፖሊሶቹ። የግል ንብረታችን ነው፣ ከዚህ በፊትም እያወቃችሁም እንደውም ይህንን ስልክ መደወያን የሚያመላልሱትም ይህንን ካርዱን መደወያውን ሁሉ የሚያደርገው ያው ጥበቃው ራሱ ነው። ምን አዲስ ነገር አለና ነው ትሎኑ ታውቆም የምንጠቀም አይደለም ወይ? ከቤተሰቦቻችን ጋር የምንገናኝበት ምግብ አምጡልን፣ ቡና ሻይ እንደዚህ ፍላጎት አለን እያል የምንገናኝበት እንጂ ምን አዲስ ነገር ተፈጠረ የሚል ጥያቄ እንዳቀረቡና ይሄ እንደማይሆን ነው ጥበቃው በማሳወቅ በጉልበት እስረኞቹን በመደብደብ እነዚህን ስልኮች ይሰበስባሉ። ነገር ግን አሁንም የተደበቀ ይኖራል። ፍራሽ ውስጥ ሁሉ ደብቃቸው ሊሆን ይችላል። ተበትኖ እንደዚህ ይፈለግ ይላሉ። በዚህ መካከል ቡካታ ይፈጠራል። እንደውም ይዘጉባቸውና ይወጣሉ ነው የተባለው። እነዚህ ወታደሮቹ በኋላ ታሳሪው ተቃውሞ ማሰማት ይጀምራል በድምፅ። በዚህን ጊዜ መስኮት ከፍተው ወይም በየእስር ቤቱ ቀዳዳ አስለቃሽ ጭስ ወረወሩ ነው የሚባለው።
ይሄንኑ ነው እኛ የሚያነጋግርናቸው እስረኛ የነገሩን።
አዎ፣ ይህንን ጭስ ይወረውራሉ። አየር ለማግኘት እስረኞቹ ጥረት በሚያደርጉበት ጊዜ ተኩስ ይከፈታል። የቆሰሉ እንዳሉ ወደ 20 ነው እንደዚህ በላይ ወደ ሐኪም ቤት ለሕክምና የተወሰዱ እንዳሉ እንደው የሞተም ይኖራል ደብቀው ነው የሚልም መረጃ የሰጠኝ ሰው አለ።
የት ሆስፒታል?
ሆሳና ውስጥ ያለው አንድ ሆስፒታል ነው።
እሺ።
ንግስት ሌኒ ሆስፒታል የሚባል ነው ያለው። እንግዲህ እዛ ነው ሊወስዱ የሚችሉት። ጉዳዩ በዚህ እያለ አሁን በቅርብ እንደውም ከዚያው ከእስር ቤቱ የደረሰኝ ቀጥታ ጥቆማ ዛሬም በፍጥጫ የተዋለው ለእስረኛው አንደኛ መደበኛ የሚሰጠው መኖም ተከልክለዋል። ሁለተኛ ወዳጅ ዘመድ ድሮም ያቀብለውን ስንቅ እንዳያቀብል 1 ኪሎ ሜትር ያህል ርቆ እስር ቤቱ ተከበው ነው ያለው። ይሄ እስረኛው ትናንት ጠዋት ይሄ ወከባ ከደረሰበት ጊዜ ጀምሮ እስካሁን ድረስ በረሃብና በውሃትም እየተቀጣ ነው ያለው እና ከፍተኛ የሆነ የሰብአዊ መብት ረገጣ እየደረሰብን ነው። ለዚህ ዓለም አቀፍ ማህበረሰቡም ይህንን ይወቅልን የሚል ከፍተኛ ስጋት ውስጥ ዘመዶቻቸውም እስረኞቹም ሁሉ እንደገቡና ሁኔታው በጣም አስከፊ እንደሆነ ነው የደረሰኝ መረጃ ነው ያረጋግጠው።
በእናንተ በኩል ምን እያደረጋችሁ ነው ፕሮፌሰር?
በእኛ በኩል እንግዲህ ዛሬ አስተዳደሩ ወይኔ ጥበቃ ብቻ ሳይሆን አስተዳደሩ ራሱ ወይኔ ቤት መጥቶ ከእስረኞቹ ጋር ለማረጋጋትና ለመነጋገር መፍትሄ ለመፈለግ እየሞከርኩ ነኝ ብሏል። እና ለዚህ ጊዜ ሰጥተናቸዋል። አዎ መፍትሄ እንዲሰጡ ማለት ነው። ከእንግዲህ ወዲህ ምን ማድረግ ይቻላል? እኛ እንግዲህ ያው ግፋ ብል ሰብአዊ መብታቸው ይከበር፣ በህግ ቁጥጥር ስር ያሉ ናቸው። አብዛኛው ደግሞ እንደውም በዚህ ፍትህ በሌለበት ሀገር ካለአግባብ ታስረን የተሰቃየንን የሚሉ ሁሉ ድምጾች ባሉበት ሁኔታ ይሄ የሰብአዊ መብቱ ረገጣ ወደ ከፋ ህዝባዊ ተቃውሞ ነው እንጂ የሚመራው እነሱ እንደሚያስቡት ሌላ ጋር ያደረጉትን አፈና እዛም ጨምረው እንዲሁ በሰላም ሁኔታውን የሚያጠናቅቁት ይመስላቸዋል። ይሄ ግን ሊሆን አይችልም።
የደቡብ ህዝቦች ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ኬሬድንን ምላሽ ለማግኘት ከትናንት አንስተን ያደረግነው ጥረት ስልካቸው የማይነሳ በመሆኑ ሊሳካልን አልቻለም። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አስተናጋጆቻችሁን ያዳኝ ፍሳዬና
እኔም ሶሎሞን አባተንን። የፕሮግራሙ መሪ ብርሃን ኃይሉ ነች። ኦድሬስ ሬጅስ በቴክኒክ መሳሪያዎች ላይ አለ። ክቡራትና ክቡራን አድማጮች ዝግጅቶቻችንን በተሻለ ጥራት ማዳመጥ እንድትችሉ ሁለት ተጨማሪ የሜትር ባንዶችን ወይም የስርጭት ሞገዶችን አዘጋጅተንላችኋል። በ22 ሜትር ባንድ በ13615 ኪሎ ሄርትስ በ22 ሜትር ባንድ አጭር ሞገድ በ13615 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ12110 ኪሎ ሄርትስ በ12110 ኪሎ ሄርትስ ዝግጅቶቻችንን ከዚህ በቀደሙት ሜትር ባንዶችና መስመሮች ላይ በተጨማሪ በጥራት እንድትከታተሉ እንጋብዛለን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሰላም ቪዎች፣ እንኳን ለ2009 አዲስ አመት በሰላም አደረሳችሁ። በትላንትና ሁለት የዘገባችሁት ላይ የታዘብኩትን ልናገር። በትግራይ ተወላጆች ላይ ደረሰ የተባለው ጥቃትና መፈናቀል የፖለቲካ ፍጆታን ለማግኘትና የትግራይና የአማራን ህዝብ ለማቃቃር የተፈጸመ አንዳንድ በንብረት ላይ የደረሰ ጉዳት ነበር። ከዛ ውጭ ግን የትግራይ ተወላጅ በመሆናቸው ብቻ የደረሰ አንድም ጉዳት እንደሌለ ራሳቸውም ተፈናቃይ የተባሉት ልባቸው ያውቀዋል፣ ህሊናቸውም ይወቅሳቸዋል። ነገር ግን ከየትኛውም ዘር ቢሆን የወያኔ ሰላዮች ወይም አገልጋዮች ላይ መጠነኛ የንብረት ጥቃት በአንዳንድ አካባቢ ላይ ታይቷል። ይህ የሆነው በራሱ በአማራ ተወላጅም ላይ ነው፣ ዘርን ቋንቋን በአማከለ ግን አይደለም። ስለዚህ አብሮ የኖረን ህዝብ ለማለያየት የሚደረገውን ቅንብር የየትኛውም ቋንቋ ተናጋሪ በጋራ በማውገዝ የወያኔን መሰሪ ፕሮፓጋንዳና ወይም ተግባር መሆኑን አውቆ ቋንቋን ሳይሆን አብሮነታችንን፣ ኢትዮጵያዊነታችንን በሰላም በፍቅር በመተሳሰብ እንደኖር ነው ሁሉ ዛሬም የጋራ ጠላታችንን አውቀን በማስወገድ በሰላም በፍቅር በመተሳሰብ ክልል ቋንቋ ሳይለየን በፈለግንበት ሊያስኖረን ወደሚችለው አንድነታችን ለመምጣት እናስብበት እያልኩ መጪው ዓመት የሰላም የፍቅር ችግራችን ሁሉ የሚፈታበት እንባችንን የምናብስበት ዘመን ያድርግልን እያልኩ የምሰናበታችሁ መናዬ ነኝ። አመሰግናለሁ።
ጠናስ ቴሌቪዎች በአማራ ክልል ሰሜን ጎንደር ስለተፈናቀሉት የትግራይ ተወላጆች ወደ ሱዳን ገብተው ነበር እና በኋላ ወደ መቀሌ የተጓዙትን በተመለከተ የሚያድ ዋና ጸሐፊ የሰጡት አስተያየት በጣም አስገርሞኝ ነው። ካሁን ቀደም በጉራ ፈርዳ በሌሎችም የአማራ ተወላጆች በሚባረሩበት ጊዜ መያድ ቀድሞ ነው የተገኘው። እንደገና ሙሉ ለሙሉ ነው ያገዘው። አሁን ግን የፖለቲካ ጨዋታ ያለበት ነገር ሊሆን ይችላል የሚል አስተያየት ሰጥተዋል። እንግዲህ መያድ መላ የኢትዮጵያ አንድነት ድርጅት ነው። መያድ መአድ ከሆነ በግልጽ የሚነግሩ ሁልጊዜ አድሎ ወደ አማራው ነው የሚያደላው እና እንዲሁ በስም ብቻ መያድ ይበሉት እንጂ መአድ ነው። ለእኔ ሁሉ ጊዜ ስከታተለው የአማራውን ስሜት ነው የሚያስተጋባው። ሌሎች እና ይሄ ወደፊት ቢቀረብ መልካም ነው እላለሁ። አመሰግናለሁ።
ስለ አስተያየታችሁ እናመሰግናለን። ተዛዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። አሁን 9 ሰዓት ይቅርታ፣ ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል አዲስ አበባ ላይ። ወደ ተከታዩ ዘገባ እናልፋለን።
በቂሊንጦ ማረሚያ ቤት የተገደሉ እስረኞች አስከሬን ምርመራ ተደርጎበት የአሟሟታቸው ሁኔታ እንዲጣራና ውጤቱ ለሕዝብ አስቸኳይ እንዲገለጽ ለንደን ከተማ የሚኖሩ ኢትዮጵያውያን ዛሬ ጠዋት በዚያ ለሚገኘው የኢትዮጵያ ኤምባሲ ጥያቄ ማቅረባቸውን ገለጹ። እነዚህ 20 የሚሆኑ ኢትዮጵያውያን እስከ ኤምባሲው ቢሮዎች ዘልቀው በመግባት ለ45 ደቂቃዎች ያህል ጽሕፈት ቤቱን ተቆጣጥረው እንደነበርና በውስጡ ያገኙትን ሰንደቅ ዓላማ አንስተው ይዘውት የገቡት ምልክት የሌለበት ሰንደቅ ዓላማ መተካታቸውን ተናግረዋል። የኢትዮጵያ መንግስት ከህዝቦች ለቀረቡ ጥያቄዎች ተገቢውን ምላሽ እየሰጠ ባለበት በአሁኑ ወቅት የኤምባሲውን የዕለት ዕለት ተግባር ለማደናቀፍ በኃይል ገብተው ግርግር ለፈጠሩ ህገወጦች መልስ አልሰጥም፣ ጉዳዩ በህግ ተይዟል ሲሉ አንድ ስማቸውን መግለጽ ያልፈልጉ የኤምባሲው ሰራተኛ ለአሜሪካ ድምፅ መልስ ሰጥተዋል። ሰለሞን ክፍሌ ሁለቱንም ወገኖች አነጋግሯል። ቀጥሎ ይቀርባል።
ኢትዮጵያውያኑ ዛሬ በለንደን ሰዓት አቆጣጠር ከጠዋቱ 5 ላይ ነበር ጥያቄያቸውን ለአምባሳደሩ ለማቅረብ ኤምባሲው ጽሕፈት ቤት የደረሱት። በወቅቱ የሀገራችን ጉዳይ ላይ ማብራሪያ ለማግኘት በተለየ ግን በቂሊንጦ ማረሚያ ቤት የተገደሉ እስረኞች አስከሬን ምርመራ ተደርጎበትና የአሟሟታቸው ሁኔታ ተጣርቶ ውጤቱ በአስቸኳይ ለሕዝብ ይፋ እንዲደረግ ለመጠየቅ ነው የሄድነው ብለውኛል። በቅድሚያ ወደ ኤምባሲው ቅጽር ግቢ ዘልቃችሁም እስከ ጽሕፈት ቤቱ ቢሮዎች ድረስ እንዴት መግባት ቻላችሁ? ጠባቂዎች አላገዷችሁም ወይ ስል ከተቃዋሚዎቹ አንዱን አቶ ደረጀ ደስታን ጠይቄያለሁ።
አይ እንግዲህ በዛ ሁኔታ ላይ እኛ የተጠቀምነው በኃይል የመግባት ነው የተጠቀምነው። በኃይል ነው የገባ ነው።
ከገባችሁ በኋላስ አምባሳደሩን አግኝታችሁ ማነጋገር ቻላችሁ ወይም ሌላ የኤምባሲውን ተጠሪ?
ማንንም ሊያናገሩን ፈቃደኛ አልነበሩም። አምባሳደሩም የተላከባቸው የውስጥ ሰራተኞች መልእክቱን አድርሰው እነሱ ወደ ታች ተመልሶ መልሶ ሊነግሩን አልቻሉም። ማንም አላናገርም።
አንድ ሌላ ከእናንተ ጋር የነበረ ኢትዮጵያዊ ሳነጋግር ኤምባሲውን ለ45 ደቂቃ ተቆጣጥረን ቆይተናል ብሎኛል። ከሆነ ምን ስታደርጉ ያን ያህል ጊዜ ቆያችሁ?
በጣም ጥሩ። እንግዲህ ውስጥ እንደገባን ሰፊ አዳራሽ ነው እንዳልኩ እና አዳራሽ ውስጥ እነሱ አምባሳደሩ መልእክት እንደላክንባቸው ውስጥ መጥቶ እስኪያነጋግሩን ብለን እኛ ቁጭ ብለን ነበረ። በየግድግዳው ላይ የቲፒኤልኤፍ ባንዲራ ይሄ የነሱ ውስጡ አምባሳ ምልክት ያለበት ደርድረው ሰቅሎ ነበረ። እሱን አውርደን የኢትዮጵያን ንጹህ ባንዲራ ሰቀልን። አዳራሹ ፊት ለፊት የሟቹ መለስ ዜናዊ ትልቅ ፎቶ ነበረ። እሱን አውርደን ጣልን። በቦታው የራሳችንን ባንዲራ ሰቀን ብለን እየጠበቅን ነበረ። በጣም የሚያሳዝነው የኃይለማርያም ደሳለኝ ፎቶ በኤ4 ዋናው በኤ5 ሳይዝ እንኳን ምንም አልነበረም። እስካሁን እነሱ ያመኑበት ያሉት ለማርክ መለዘና አይነውና ያንን አውርደን ተላነው እስኪመጡ ቁጭ ብለን መዝሙራችን እየዘመርን እየተጠቀመን ነበር። ማንንም በቀብሮም ያናቀረን ነገር አለ።
ለዚህ ነው ያህል ጊዜ ኤምባሲው ስትቆዩ? ኤምባሲው ዘበለውም ወይም የከተማው ፖሊስ በአካባቢው የለም ማለት ነው?
መጨረሻ ላይማ የከተማውን ፖሊስ ጠሩ። እንግዲህ ይመስልኛል ውስጥ ያሉት ስታፎች ተነጋግረው ተዋይተው አምባሳደሩም ያን መስኪ መልስላቸው የከተማውን ፖሊስ ጠርተው ፖሊሶች መጥተው አነጋገሩና።
ምን ተነጋገራችሁ ከፖሊሶቹ ጋር?
ፖሊሶቹ እኛ ልክ እንደገባን ሰላማዊ ነን፣ ምንም አይነት እንትን እነሱ እንደነገሯቸው አይ ቲንክ ቫዮለንት ናቸው ብለው የነገሯቸው ያንን አላዩ። ምንድነው ጥያቄያቸው አሉ። ጥያቄያችንን ነገርናቸው። አምባሳደሩ ልናናገሩ ፈልጋለን፣ በሀገራችን ላይ የተከሰተው ከፍተኛ ወንጀል በደል አለ፣ ሰዎች እየተገደሉ ናቸው፣ ሰዎች እየጠፉ ናቸው። እስር ቤት ውስጥ በፖለቲካ እስረኞች እና የሃይማኖት መሪዎች ታስረው በግፍ እየተደበደቡ እየተረገጡ ያለ በእሳት አቃጥሏቸው ከእሳት ለማምለጥ እየነደዱ የሚሮጡትን ከጀርባ በጥይት እየመቱ እየገደሏቸው 4 ቀን የፈጀ ሁኔታ ነው ይሄ። ይሄን ለቤተሰብ እንኳን ለወንድሞቻችን፣ ለእህቶቻችን፣ ላሉት የተጎዱት ቤተሰብ ምን እንደተከሰተ ማስረዳት ያልቻለ መንግስት ነው። ይሄ ለምን ይሆናል? እና ይሄን ጥያቄ ይዘን ነው ለአምባሳደሩ የመጣ ነው። ሌሎችም ወጣቶች በየመንገዱ ላይ እየተገደሉ ነው። ሰላማዊ ወጣቶች ሰላማዊ ሰልፎች ነው ድንጋይ እንኳን አልጨበጡም፣ በስናይፐር እየተገደሉ ነው። እነዛ ፎቶዎችን እና የተጎዱትን ቤተሰቦች የሞቱትን ቤተሰቦች ፎቶ ይዘን አሳይተናቸው እነሱን በዋትስአፕ እና ለዚህ ያቀርቹ እሳቸው ፈቃደኛ ከሆኑ ይመልሱላቸው እናናግራለን ብለው እሳቸው ማን ፖሊስ ተወካዩ ሄዶ አናግሮ ነበረ። ከዛ ፖሊሱ ተወካዩ ኮማንደሩ መጥቶ አይ ፈቃደኛ አይደሉም ማንም አላናግርም ብለዋል እና ተባበሩን የሚል ጥያቄ ጠይቁናል።
ከዛ በኋላ ወጣችሁ ማለት ነው?
አይ እኛም አልወጣንም። እንግዲህ ያለውን ሁኔታ እያንዳንዱ ፖሊስ ለማስረዳት የተደረገውን ሀገራችን ላይ እየተከሰተ ያለው በደል፣ ወንጀል፣ ግድያ፣ ዘረፋ በአንድ የበላይ ገዥነት ህዝቦች እየተጎሳቆሉ እንዳሉ አስረዳናቸው። እነሱም አድራዥ ያደረጉት መንገድ አለ፣ ይሄ ማቅረብ የምችሉበት መንገድም አለ። አም ሶሪ ዊ ሶሪ ፎር ዋት ሀፕንድ እና በዛ መንገድ አቅርቡ አይሆፕ መልስ ይመልስባቸዋል ብለን እንገምታለን እና ተባበሩን የሚል ጥያቄ ነበር። እኛም በትብብራቸው መሰረት የምንፈልገውን አድርገናል። ባንዲራችን ሰቅለናል፣ አካባቢን ተቆጣጥረነዋል፣ የሟቹ መለስ ዜናዊ ፎቶ አውርደን ጥለነዋል። በዛ ምትክ የኢትዮጵያ ንጹህ ባንዲራ ሰቅለን ትልቁ አዳራሽ ውስጥ ያንን መልክታችንን አስተላልፈን ከዛ ለነሱ በጠይቁን በሚቀጥለውም ቀን እንደምንመለስ አስጠንቅቀናቸው ነገም ተነጎዳም እንደምመጣ መልሳችን እስካልተመለሰ ድረስ ወደኋላ እንደማንን እናቶች እያለቀሱ አባቶች እያለቀሱ ልጆቻቸውን በሚፈልጉበት ጊዜ ዱላ የሚመጡ መንግስት ስለሆነ ለዚህ መልስ እስክናገኝ አንቀረም እንመልሳለን ብለን የእነሱን ጥያቄ አስተናግደናል።
አቶ ደረጀ ደስታ ለጊዜው በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። ቪዎች
ለንደን በሚገኘው የኢትዮጵያ ኤምባሲ ዛሬ የተፈጠረውን ግርግር በተመለከተ በብሪታንያ የኢትዮጵያ አምባሳደርን በስልካቸው ተደጋጋሚ ጥሪ አድርጌያለሁ። መልስ ባለማግኘቴ ወደ ፕሬስ ክፍሉ ሞከርኩ። አንድ በኤምባሲው ጸሐፊ አማካይነት ያገኘኋቸው ሰራተኛ ተከታዩን ብለውኛል።
እነዚህ ህገወጥ ሰዎች መጥተው ያደረጉትን ስራ በሚዲያ እነዚህ አድርገዋል አላረጉም የሚል ነገር በህግ የተያዘ ጉዳይ እኮ ነው ይሄ። ልክ እንደ ህጋዊ በሆነ መንገድ ያላቸውን ጥያቄ ለመጠየቅ እንደፈለጉ ሰዎች ሳይሆን መጥተው የኤምባሲውን የቀን ተቀን ስራ በማስተጓጎል ለሚዲያ ፍጆታ በሚውል መልኩ መጥተው ቪዲዮ መቅረጽ፣ ሰውን ማሳሳት፣ ወጣቶችን ማነሳሳት፣ እኛ እንደዚህ እያደረግን ነው፣ ውጭ ሀገር እንደዚህ እያደረግን ነው በሚል ነገር ይህንን ነገር እንግዲህ አላማው እናንተም ታውቁታላችሁ። ስለዚህ ይህንን ነገር ማስተጋባት ልክ ጥያቄያቸው ምን ነበረ፣ ለምንድን ነው የመጡት፣ ስንት ሰዓት መጡ የሚለው ነገር በእናንተ በኩልም የሚሰራ ያለው ጥሩ ነው የሚል ግምት የለኝም። ምክንያቱ የኢትዮጵያ ህዝብ ጥያቄ የኢትዮጵያ ህዝብ መንግስት ሀገራችን ላይ በአግባቡ የህዝብን ጥያቄ እየተስተናገደ ባለበት መንገድ እና ባለበት ወቅት እነዚህ ውጭ ሀገር የኖሩ የውጭ ሀገር ዜግነትን ይዘው ጥቂት እንደዚህ አይነት ጩኸትና ቫዮለንስ የኢትዮጵያ ባህልም እና ወግም ሳይሆን በዚህ መልኩ መጥቶ የኤምባሲውን ቀን ተቀን ስራ ማደናገር፣ መረበሽ የረብሻ አላማ ይዘው ነው የመጡትና ከዚህ ውጭ ምንም ጥያቄም መልስም የሚያስፈልገው ነገር አይደለም። ለሚዲያ ነው፣ በፌስቡክ በሚዲያ ይሄንን ነገር አደረግን ብሎ ለመንገር ለመናገር ሰውን ለማሳሳት ነው። ይሄ ደግሞ የኢትዮጵያ ሕዝብም በደንብ ያውቀዋል፣ ወጣቱ በደንብ ይረዳዋል፣ እናንተም በደንብ ትረዱታላችሁ ማለት ነው። ከዚህ ውጭ ምንም መረጃም ስፔሲፊክ ዲቴይልም ያው በሕግ የተያዘ ጉዳይ ስለሆነ በዚህ መጨመር ተገቢ አይሆንም።
ይሄንን መልስ የሰጠኝ ማን ነው ልበል?
ይሄው ደውልሃል እኮ ደውልሃል።
ስልኮን አግኝቼ ደወልኩ። ስሞን መስጠት ፈቃደኛ አይደሉም?
ፈቃደኛ አይደለሁም።
አመሰግናለሁ፣ እግዜር ይስጥልኝ። አድማጮች፣ ይህን የዛሬውን በብሪታንያ የኢትዮጵያ ኤምባሲ ጽህፈት ቤት ውስጥ የደረሰውን ግርግር አስመልክቶ ያገኘነው የቪዲዮ ምስል ኢትዮጵያውያኑ አዳራሽ ውስጥ እየተዘዋወሩ ፊልም ሲቀርጹ ያሳያል።
አሁን ደግሞ ምርጫ በአሜሪካ።
በያዝነው የአውሮፓ 2016 ዓመተ ምህረት መገባደጃ፣ ለነገሩ ጥቅምት 29 ቀን መሆኑ ነው፣ የፊታችን በሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ፉክክር በሁለቱ ተወዳዳሪዎች የዲሞክራቲክ ፓርቲው እጩ ሴናተር ሂላሪ ክሊንተንና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርም ነበሩ ተቀናቃኛቸው የሪፐብሊካን ፓርቲው እጩ ዶናልድ ትራምፕ መካከል ያለው የመራጮች የድጋፍ ድምፅ ልዩነት እየጠበበ መምጣቱን አንድ አዲስ የወጣ የሕዝብ አስተያየት ግምገማ አሳይቷል። ሌሎች በርካታ የሕዝብ አስተያየት ግምገማዎች ግን አሁንም የክሊንተንን ብልጫ እያሳዩ ነው። በሌላ በኩል ሁለቱ ተፎካካሪዎች ትናንት ምሽት ላይ በአገር ደህንነት ጥበቃ አያያዝ ላይ ባተኮረና በብሔራዊ ደረጃ በተሰራጨ ልዩ የቴሌቪዥን ፕሮግራም ላይ በሰጡት አስተያየት በአገር መሪነት ለማገልገል የሚያስችል የመንፈስ መረጋጋትና ብቃት እንዲሁም አመዛዛኝነትን የተመላ ጠባይ ያላቸው መሆኑን ተናግረዋል። የአሜሪካ ድምፅ ዘጋቢዎች ጂም ማሎንና ሪቻርድ ግሪን እዚሁ ዋሽንግተን ዲሲ ላይ ያጠናቀሯቸውን ዘገባዎች አሉላ ከበደ እንደሚከተለው አጣምሮ ያቀርባቸዋል።
ክሊንተን በትላንትና ዕለት በኒውዮርኩ የአየርና የጠፈር ምርምር ቤተ መዘክር የኤንቢሲ ኒውስ ቴሌቪዥን ጣቢያ ባሰናዳው የአገር መሪ በተሰኘ ልዩ መድረክ ላይ ሲናገሩ ሚዛናዊነትና ጽኑነት በተለይ ጦርነትና ሰላምን በሚመለከቱ ጉዳዮች የአንድ ፕሬዚዳንት እጅግ አስፈላጊ ጠባዮች ናቸው ብለዋል። ክሊንተን አክለውም መሪ ማለት በቅጡ የሚያዳምጥ ከባድና ውስብስብ ገጽታ ካላቸው አማራጮች በጥልቀት መርምሮና ገምግሞ እጅግ ሁነኛ ውሳኔ መወሰን የሚችል ሰው ነው ብለዋል። የውጭ ጉዳይ ሚኒስትር በነበሩበት ወቅት ጽንፈኛው እስላማዊ ቡድን አይሲስ ላይ ጥቃት እንዲሰነዘር የጸጥታ አማካሪዎቻቸው የሰጧቸውን ምክር ቸል ብለዋል ሲሉ ክሊንተንን የከሰሱት ተቀናቃኛቸው ትራምፕ በበኩላቸው ጄኔራሎቻችንን ከንቱ አድርገዋቸዋል ሲሉም ሚስ ክሊንተንና ፕሬዚዳንት ኦባማን ወንጅለዋል። አይሲስን ለመደምሰስ የሚያስችል የራሴ የሆነ ምስጢራዊ እቅድ አለኝ የሚሉትን ትራምፕን ምስጢሩ አንዳችም እቅድ የሌላቸው መሆኑ ነው ሲሉ ክሊንተን በተራቸው ለመሪነት ያልተዘጋጁ ናቸው ብለዋቸዋል። በሌላ ፕሬዝዳንታዊ ምርጫ ዜና ቀደም ብለው የተካሄዱትን ጨምሮ በርካታ አገር አቀፍና የግዛቶች የሕዝብ አስተያየቶች ግምገማዎች የዲሞክራቲክ ፓርቲ እጩዋ ሴናተር ሂላሪ ክሊንተን የሪፐብሊካን ፓርቲ እጩ ተቀናቃኛቸውን ዶናልድ ትራምፕን አሁንም እየመሩ መሆናቸውን ቢያመላክቱም የሲኤንኤን የቴሌቪዥን ጣቢያና በሕዝብ አስተያየት ግምገማ ሥራዎች የተሰማራው የጥናት አጋሩ ኦአርሲ በጋራ ያካሄዱት አዲስ አስተያየት መመዘኛ ግን የሪፐብሊካኑ እጩ ዶናልድ ትራምፕ ተፎካካሪያቸውን ክሊንተንን 45-43 በሆነ የሁለት ነጥብ ብልጫ እየመሩ መሆናቸውን ነው ያመለከተው። ፕሬዚዳንት ሆነው ቢመረጡ የሚከተሉትን የውጭ ፖሊሲ በትላንትና ዕለት በፊላደልፊያ ከተማ ለደጋፊዎቻቸው ይፋ ያደረጉት ሚስተር ትራምፕ ይህንኑ የፖሊሲ እቅዳቸውን አስመልክቶ ከትላንት በስቲያ ማክሰኞም በተመሳሳይ በቨርጂኒያ ክፍለ ግዛት ባካሄዱት የምርጫ ዘመቻቸው ወቅት ባሰሙት ንግግር ማንሰራራት የታየበትን የድጋፍ አስተያየት ግምገማ ውጤት ዜና አጉልተዋል።
CNN came out with a big poll. Their big poll came out today that Trump is winning. It's good psychology.
CNN ግዙፍ የህዝብ አስተያየት ግምገማ ውጤት ይዞ ወጥቷል። ይህ ግዙፍ የህዝብ አስተያየት ግምገማቸው ውጤት ያሳየው ትራምፕ እያሸነፈ መሆኑን ነው። መልካም ስነ ልቦናው የተጽዕኖ ያሳደረ ነው። ይህንን በተጨባጭ ነው የማውቀው። ትላንት የማይደውሉልኝ ሰዎች ዛሬ እየደወሉልኝ ነው። ሕይወት እንዲህ ነው አይደል?
ሁለት ወራት ብቻ በቀሩት ፕሬዝዳንታዊ ምርጫ በአገር አቀፍ ደረጃና ለወትሮ ከፍተኛ ፍልሚያ በሚጠበቅባቸውና ወሳኝ በሆኑ በአብዛኞቹ ክፍለ ግዛቶች በተካሄዱ የህዝብ አስተያየት ግምገማዎች ክሊንተን አሁንም ትራምፕን በብልጫ እየመሩ መሆናቸውን እያሳዩ ነው። በፍሎሪዳ ክፍለ ግዛት ባካሄዱት የምረጡኝ ዘመቻ ወቅት ባሰሙት ንግግር ክሊንተን ተፎካካሪያቸውን ተችተዋል።
Any demeans Muslims and attacks a gold star family.
የእስልምና እምነት ተከታዮችን ያቃልላል። ለሀገሩ ተሰልፎ ኢራቅ ላይ ለወደቀ ወንድ ልጃቸው የክብር ሜዳሊያ የተሸለሙ ወላጆችን የነገር ኢላማው ያደርጋል። ያ የኛነታችን መገለጫ አይደለም? አሁን በርካታ ቅዶች አሉን። ነገር ግን የምንቆምላቸው በርካታ እሴቶችም ባለቤቶች ነን። እናም ወዳጆቼ ለአሜሪካ እሴቶች እንቆማለን።
በህዝብ አስተያየት ግምገማዎች ለታየው በሁለቱ ተፎካካሪዎች መካከል ለነበረው የድጋፍ ድምጽ ልዩነት እየጠበበ መምጣትና ለሚስተር ትራምፕ ውጤት ማንሰራራት ምክንያቱ በከፊል ክሊንተን የታየባቸው ድክመት ነው የሚሉ ተንታኞች አሉ። በአንጻሩ ክሊንተን የዲሞክራቲክ ፓርቲያቸው ጉባኤ ሲገባደድ በተካሄዱት የህዝብ አስተያየት ግምገማዎች ያስመዘገቡትን ከፍተኛ ብልጫ ድምጽ ይዘው ለመዝለቅ ተስፋ ማድረጋቸውን የሚናገሩ ተንታኞች ደግሞ ትራምፕ በገዛ ራሳቸው በተለያዩ ጊዜያት የቀሰቀሷቸው ውዝግቦች ላዘቀዘቀው ውጤታቸው ምክንያት እንደነበሩ ያስረዳሉ። ጀረሚ ማየር ዋሽንግተን አቅራቢያ በሚገኘው የጆርጅ ሜሰን ዩኒቨርሲቲ የፖሊሲ የመንግስት አስተዳደርና የውጭ ጉዳዮች ጥናት መምህር ናቸው።
It is possible that Donald Trump will win this race, but in order to do so, he will have to come back from a larger deficit.
ዶናልድ ትራምፕ በዚህ ምርጫ ማሸነፍ ይችሉ ይሆናል። ነገር ግን ያን እውን ለማድረግ በቅርብ ጊዜ ፕሬዝደንታዊ ምርጫ ፉክክሮች አንድም ፕሬዝደንታዊ እጩ ማሳየት ያልቻለውን ተቀናቃኛቸው ያስመዘገቡትን ብልጫ ማጥበብ መቻል አለባቸው። ይሁንና አሁን እርሳቸው ማድረግ የሚጠበቅባቸውን የሚያህል ነጥብ በዚህ አጭር ጊዜ ውስጥ ማስመዝገብና የጎደለውን ክፍተት ሞልቶ ማንሰራራት የቻለ እስካሁን በታሪክ ማንም የለም።
ሁለቱ ተፎካካሪዎች በምርጫው ሂደት ለሚጠብቃቸው ቀጣይ ምዕራፍ በመሰናዳት ላይ ናቸው። የመጀመሪያው ፕሬዝዳንታዊ ክርክራቸውም ለፊታችን መስከረም 16 2009 ዓ.ም ተይዟል።
የፕሮግራም ማሳሰቢያ ያለን ክቡራትና ክቡራን አድማጮች፣
በበርካታ ኢትዮጵያ ክፍሎች የኢትዮጵያን መንግስት ፖሊሲ በመቃወም የሚካሄደው እንቅስቃሴ ቀጥሏል። በአማራ ክልል ጎንደርና ጎጃም፣ በደቡብ ክልል በኮንሶ፣ በኦሮሚያ ደግሞ በብዙ ከተሞች ተቃውሞ እየተካሄዱ ናቸው።
መንግስት አንዳንዱ የህዝብ ተቃውሞ ተቀባይነት አለው የሚል መግለጫ ቢሰጥም የሌላውን ህዝብ ሰላም ማስከበር አለብኝ በሚል በተቃዋሚዎች ላይ እርምጃ መውሰዱን ቀጥሏል።
ባለፉት በርካታ ወራት በብዙ መቶዎች የሚገመቱ ተቃዋሚዎች በመንግስቱ ታጣቂዎች እንደተገደሉ የሰብአዊ መብት አስጠባቂ ድርጅቶች ገልጸዋል። ተቃዋሚዎችም በአንዳንድ አካባቢዎች በሰውና በንብረት ላይ የወሰዱት የኃይል እርምጃ እንዳለ ተመልክቷል።
የወቅቱ ህዝባዊ አለመረጋጋት ወደ ለየለት ቀውስ እንዳያዘግት ምን መደረግ አለበት? በዚህና በሌሎችም መሰል አድማጮቻችን ጥያቄዎች ላይ መፍትሄ የሚሏቸውን መልስ እንዲሰጡ ምሁራንን ጋብዘናል።
ከአዲስ አበባ ዩኒቨርሲቲ አቶ አበባው አያሌው በአለፈለግ ሰላም ጥበብ ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበብ ታሪክ መምህር።
ከመቀለ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር ናቸው።
አስታውሱ፣ ርዕሱ የወቅቱ ህዝባዊ አለመረጋጋት ወደ ለየለት ቀውስ እንዳይዘልቅ ምን መደረግ አለበት የሚል ነው። እና ጥያቄዎቻችሁን እስከ ዛሬ ማታ ድረስ በስልክ ቁጥር 202-205-9942 የውስጥ መስመር 14 ደውሉ።
በኢሜይልም horn@voanews.com ብላችሁ እስከ ፊታችን ሐሙስ ምሽት ድረስ ላኩልን።
2ኛውና ለአሁኑ ያቆየነው ለአዲስ ዓመት ዝግጅታችን የምናቀርበው ፕሮግራም ማሳሰቢያ ነው።
መስከረም አንድ እንቁጣጣሽ የፊታችን እሁድ ነው። እናም ለወዳጅ ዘመድና ለቤተሰብ የእንኳን አደረሳችሁ ሰላምታና የአዲስ ዓመት መልእክት እንድታስተላልፉ ሰዓት ይዘንላችኋል። ሰላምታዎቻችሁን በተለመደው የነጻ መልእክት መቀበያ 202-205-9942 የውስጥ መስመር 14 አኑሮ።
በኢሜይል ከፈለጋችሁ ደግሞ በሆርን@voanews.com ላኩልን።
የአዲስ ዓመት መልእክታችሁን የምናቀርበው እስከ ፊታችን ሐሙስ ይቅርታ እስከ ሐሙስ እዚህ እኛ ዘንድ ከቀኑ 11 ሰዓት ድረስ ብቻ ይሆናል። ይህም በኢትዮጵያ አቆጣጠር እስከ ሐሙስ ከሌሊቱ 6 ሰዓት ማለት ነው። ክቡራትና ክቡራን አድማጮች፣ በኢትዮጵያ ወቅታዊ ሁኔታ ላይ የተካሄደው ውይይት በነገው ምሽት ይቀርብላችኋል። ለዛሬ ዝግጅታችን ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ ተስታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ከብርሃን ኃይሉ አቀናባሪያችን ጋር አዳነች ፍሳዬና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America.